ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የእግዚአብሔር መልአክ በእኔና በእናንተ ዙሪያ ሰፍሮ ከሚያስደነግጠን ከሚያስፈራራን ጥርሱንም ከሚያንገጫግጭብን ጠላታችን እያዳነን እነሆ በዚህች ምሽት ደግሞ በራዲዮናችን ዙሪያ ሆነን ሁላችንም በእያለንበት ስፍራ በግልም ለብቻችሁ ወይንም በቡድን አንድ ላይ ሆናችሁ ተሰባስባችሁ ቀርባችሁም ቢሆን እግዚአብሔር አምላካችን ሊባርከን ከቃሉም አድል ይመግበን አንድ ላይ ይህንን ጊዜ ሰጥቶናልና እግዚአብሔርን በእውነት እጅግ አድርገን እናመሰግነዋለን። እርሱን የታመነች የኛ ነፍስ ፈጽሞ አፍራት ታቅም። እግዚአብሔር ለዘላለም የማያሳፍር አምላክ ነውና ደስ ይለናል። እግዚአብሔር ይባረክ። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ዛሬ እንግዲህ እንደ ወትሮ ሁሉ ተከታታዩን የአንደኛ ሳሙኤል መጽሐፍ ጥናታችንን እነሆ አብረን እንመለከታለን። ዛሬ የምንመለከተው ከአንደኛ ሳሙኤል ምዕራፍ 25 ቁጥር 2 እስከ ምዕራፍ 26 ቁጥር 17 ድረስ ያለውን ይሆናል ማለት ነው። እስቲ በዚህ ዝማሬ ጌታችንን ከፍ ከፍ እናድርግ።
ዝማሬው እግዚአብሔር የተመሰገነ ይሁን። በዝማር የሚያገለግሉንን ወገኖች እግዚአብሔር በኑሮውና ባገልግሎታቸው አብዝቶ ይባርካቸው። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግናለን ስላለፉት ቀናት ሁሉ። ሳምንቱን ሙሉ እግዚአብሔር ሆይ መንፈሳዊን መና ከጸባዖት ስትመግበን እስከዚህች ሰዓት ድረስ አቆይተህናልና እጅግና መሰግናለን። አቤቱ አባታችንና አምላካችን ሆይ ከዚህ በኋላ ደግሞ ልንማር ያለውን ቃልህን እንድትባርክልን እንለምናሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 23 እና 24 በስደት ዘመኑ እግዚአብሔር ለዳዊት ያደረገለትን መለኮታዊ ጥበቃ እንዲሁም አለፍ ብለን ደግሞ ከምዕራፍ 25 የሳሙኤል ሞትና ዳዊት ከአቢጊያ ጋር ስለመገናኘቱ የሚያወሳውን ክፍል በስፋት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ከአንደኛ ሳሙኤል ምዕራፍ 25 ከቁጥር 2 እስከ 3 ያለውን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና አንደኛ ሳሙኤል ምዕራፍ 25 ቁጥር 2 እና 3ን ተመልከቱ። ማውንም የተቀመጠ አንድ ሰው ነበር። ከብቱም በቀርሜሎስ ነበር። እጅግም ታላቅ ሰው ነበር። ለርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢጊያ ነበር። የሴቲቱ ማይምሮ ታላቅ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር። ግብሩም ክፉ ነበር። ከካሌብም ወገን ነበር ይላል። እንግዲህ ልብ በሉ። ናባል ማለት ጅል እንደ ማለት ነው። አስተዋላችሁ? ናባል ማለት ጅል እንደ ማለት ነው። ክብርም ሆነ ታማኝነት አልነበረውም። ይህ ሰው ሰካራምና አላማ ቢሆንም መልከ መልካምና አስተዋይ ሚስት ነበረችው። ብዙ ጊዜ እንዲህ ያለች ሴትን ማግኘት ከባድ ነው ወገኖቼ። ብትኖርም የእንደዚህ አይነት ሰው ሚስት አትሆንም። ለመሆኑ ናባል እንዲህ ያለችውን ሴት እንዴት ሊያገኛት ቻለ? ምናልባትም እየተጋቡት በወላጆቻቸው ምርጫ ሊሆን ይችላል፣ ወይም ደግሞ የርሷ ወላጆች በናባል ሀብት ብዛት ተማርከው ይሆናል። ስለዚህም ውቢቷ ልጃቸውን ወይም ደግሞ ቆንጆ ልጃቸውን ለብር ሲሉ ሸጠዋትም ይሆናል። እንዲህ ያለ ጋብቻ ወዳጆቼ አስቸጋሪ ቢሆንም በዘመናችንም በስፋት ሲፈጸም የምንመለከተው ነው። እስቲ አለፍ ብለን ቁጥር 4 እና 5ን ደግሞ እንመልከት። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊት 10 ጎልማሶች ላከ። ለጎልማሶቹም አለ፣ ወደ ቀርሜሎስ ወጣችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት ይላል። እንግዲህ ተመልከቱ፣ ይህንን የመሰለ ቃል ደግሞ አሁንም ማለፍ ብለን ከቁጥር 9 እስከ 10 ላይ ሌላ ቃልን እናገኛለን፣ ወይም ደግሞ ታሪክን እናገኛለን። የዳዊት ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው ይላል። እዚህ ላይ ናባል ሳውልን እንደ ከዳ ለእርሱም ታማኝ እንዳልነበር መናገሩ ነው። እንጀራዬንና የወይን ጠጄን ለሸላቾች የሚያረድኩትን ሥጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው። የዳዊት ጎልማሶችም ዞረው በመጡበት መንገድ ተመለሱ። ወጥተውም ይህን ነገር ሁሉ ለዳዊት ነገሩት ይላል። ቁጥር 11 እና 12ን ይመለከቷል። ይህንንም የሰማው ዳዊት በጣም ተናደደ። እስቲ የመለሰውን ደግሞ ከቁጥር 13 ላይ እንመልከት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። ከናባል ቤተሰቦች አንዱ ይህን ሰምቶ ስለነበር ወጥቶ ለአቢጊያ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ። እርሱ ግን ሰደባቸው የሚልን ቃል ደግሞ ከቁጥር 14 ላይ እናነባለን። በዳዊት ሰዎችና በባሏ መካከለ የተፈጠረውን ነገር አቢጊያ በሰማች ጊዜ ዳዊት ምን እርምጃ ለመወሰድ እንደሚችል ተረድታለች። ስለዚህም ወደ እርሱ ለመሄድ አንድ ዝግጅት አደረገች። አለፍ ብላችሁ ከቁጥር 18 እስከ 20 ያለውን ብታነቡ የታሪኩን ሂደት በስፋት ታገኛላችሁ። ዳዊት ናባልን ሊገለው ፈልጓል፣ በዚህ ክፍል መሰረት ማለት ነው። ይህ ከመሆኑ በፊት ግን አቢጊያ ምግብና መጠጥ ይዛ ዳዊትን ለመገናኘት ሄደች። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቁ፣ እርሱም ስለ በጎነቴ ክፋትን መለሰልኝ በማለት ተናገረች። ዳዊት ናባልንና የእርሱ የሆነውን ሁሉ ለመግደል ቆርጦ ነበር። አቢጊያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፦ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን፣ እኔ ባሪያ በጆሮ ልናገር የባሪያህንም ቃል አድምጥ ስትል እንመለከታታለን። ዳዊት ወዳጆቼ ጥቃት ለማድረግ ጉዞ ጀምሯል። ከፊት ለፊቱ ግን አንዲት ሴት በአህያ ላይ ሆና ስትመጣ ተመለከተ። የተለያዩ የምግብ አይነቶችን ይዛለች። አብረውት የነበሩት ሰዎች ደግሞ ተርቧል። እርሷም ከአህያዋ ወርዳ እጅ ነሳችና የናባል ሚስት እንደሆነች ነገረችው። ባሏ ናባል ማለቴ ነው ምናምንቴና ሞኝ እንደሆነ ተናግራ ስለ ባሏ ይቅርታ ጠየቀች። እስቲ አለፍ ብለን ቁጥር 25ን እናንብብ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ፣ እንደ ስሙ እንዲሁ እርሱ ነው፣ ስንፍና ማድሮበታል። እኔ ባሪያህ ግን ካንተ የተላኩትን የጌታዬን ጎልማሶች አላየውም ስትል መለሰችለት። ምናምንቴ ማለት ሞኛ ሞኝና ለምንም የማይጠቅም ማለት ነው። አለፍ ብላችሁ ደግሞ ከቁጥር 26 እስከ 28 ያለውን ብትመለከቱ ታሪኩን በስፋት ታገኛላችሁ። እንግዲህ ወዳጆቼ ይህ የሆነው ዳዊት እንቅስቃሴውን በጀመረበት አካባቢ ነበር። የኋላ ኋላ ዳዊት በኃጢአት መውደቁ ይታወሳል። እስከዚህ ሰዓት ድረስ ምንም አይነት ነውር ላይገኝበት ወይም ደግሞ ሳይገኝበት ኖሯል። ለእግዚአብሔርም ኖሯል። እግዚአብሔርንም ደስ ለማሰኘት ሞክሯል። ይህን በተመለከተም አቢጊያ አድንቀዋለች። ያሳድድህ ዘንድ ነፍስህን የሚሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች፣ የጠላቶችንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል የሚለውን ቃል ደግሞ በቁጥር 29 ላይ እናገኛለን። ወዳጆቼ ምንም እንኳ ስሙን ባትጠቅስም አቢጊያ የምትናገረው ስለ ሳኦል እንደነበር መረዳት ይቻላል። ምክንያቱም በዚያ ወቅት ዳዊትን በማሳደድ ላይ የነበረው ሳኦል ነበርና ነው። ከዚያ በኋላ ደግሞ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች በማለት ስለ ዳዊት በጣም አስገራሚ ነገር ትናገራለች። አድማጮቼ በኢየሱስ ክርስቶስ ያመኑ ሁሉ ያሉበት ሁኔታም ይህንን ይመስላል። ከመጀመሪያው መልእክቱ እንደምንመለከተው ዮሐንስ ክርስቶስን የዘላለም ሕይወት ብሎታል። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን፣ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 2ን ይመለከቷል። እኔና እናንተ በክርስቶስ ስናምን ከአማኞች ጋር ኅብረት እንዲኖረን በመንፈስ ቅዱስ እንጠመቃለን። ሐዋርያው ጳውሎስ አይሁድ ብንሆን የግሪክም ሰዎች ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ልብ ይሏል። በክርስቶስ ባለን እምነት አማካይነት የአማኞች አካል ክፍል ሆነናል። ስለዚህም በሕይወት ማሰሪያ ከኢየሱስ ክርስቶስ ጋር ተሳስረናል ማለት ነው። ከዚያ በኋላ ደግሞ አቢጊያ የጠላቶችህን ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል አለች። ዳዊት ስለ ወንጭፍ በሚገባ ያውቃል። በጎልያድ ላይ ያደረሰውንም የእስራኤል ሕዝብ በሙሉ ያውቃል። በመቀጠል ደግሞ አቢጊያ እንዲህ ስትል ትናገራለች። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህም እንዳልተካስህ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ ትላለች። በሌላ አነጋገር አቢጊያ ዳዊትን የወደፊት የእስራኤል ንጉሥ መሆን አይቀርምና ባለቤቴ ባደረገው ክፉ ነገር ምክንያት በእኛ ላይ ቂም አትያዝ ማለቷ ነበር። ዳዊትም አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽውኝ ይላታል። ቁጥር 32 እና 33ን ይመለከቷል። የኋላ ኋላ ወዳጆቼ ጸጸት የሚያደርስበትን እርምጃ እንዳይወስድ ስለተጠቀመችበት ጥበብ ዳዊት እቺን ሴት ሲያመሰግናት እንመለከታለን። ቁጥር 35ን ተመልከቱ። ዳዊትም ያመጣችውን ከጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩ አላት። ዳዊት ከአቢጊያ ምግብ ምክርና ማንነቷን ተቀበለ። አለፍ ብለን ከአንደኛ ሳሙኤል ምዕራፍ 25 ከቁጥር 36 እስከ 38 ያለውን ደግሞ አንድ ላይ እንመልከት። አቢጊያም ወደ ናባል መጣች፣ ነውም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበር፣ ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከአስር ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ ይላል። እንግዲህ እዚህ ላይ ተመልከቱ። በዚያ ሌሊት ናባል በጣም ሰክሮ ነበር። በነጋታው ግን አቢጊያ ከዳዊት ጋር ስለ ተነጋገረችው ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ ይላል። ዳዊት እጁን በደም ሊያጨቀይ ነበር፣ እግዚአብሔር ግን ናባልን በራሱ ጊዜ ቀሰፈው። እስቲ ቁጥር 39 ምን እንደሚለን እንመልከት። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል እጅ የስርቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢጊያን ተነጋገራት የሚልን ቃል በዚህ ስፍራ እናገኛለን። ናባል ወዳጆቼ እንደ ሞተ ሲነገረው ዳዊት አቢጊያን ለማግባት ፈለገ። ከዚህ ቀደም ዳዊትም መንገድ ላይ ባገኘችው ጊዜ አቢጊያ እግዚአብሔር ጠላቶችን በተበቀለልህ ጊዜ እኔ ባሪያህንም አስበኝ ብላው ነበር፣ ምክር ሰጥታው ነበር። ምክሩም ትክክል እንደ ነበር ዳዊት አረጋግጧል። ከዚህም በተጨማሪ በውበቷ ተማርኳል። እዚህ ላይ ልብ በሉ፣ በሁኔታዎቹ ውስጥ የእግዚአብሔር እጅ እንደ ነበር ተረድቷል። እግዚአብሔር በውበትም ቢሆን መጠቀም ይችላል። ወዳጆች፣ ዳዊት ከአቢጊያ ጋር መጋባቱ በሕይወቱ ውስጥ ሌላ ምዕራፍ ሊሆን ነው። ሆኖም እግዚአብሔር ያልፈቀደው አንድ ሌላ የተደረገ ነገር ነበር። እስቲ ይህንን ከቁጥር 43 እስከ 44 ባለው ስፍራ ላይ እንመልከት። ዳዊትም ደግሞ ኢዝራኤላዊቱን አኪናሆምን ወሰደ፣ ሁለቱም ሚስቶች ሆኑለት። ሳውል ግን የዳዊትን ሚስት ልጁን ሜልኮልን አገሩ ጋሊም ለነበረው ለሌሳ ልጅ ለፌልጢ ሰጥቶ ነበር ይላል። እዚህ ላይ ተመልከቱ። እንግዲህ ዳዊት በቅንነት ኖሯል፣ እንደ እግዚአብሔር ልብ እንደሆነም ተመስክሮለታል። እንዲህ ስለ ተባለ ግን እግዚአብሔር ኀጢአቱን ሁሉ ደግፎለታል ማለት አይደለም። ማስተዋል ያለባችሁ ይህንን ነው። ዳዊት የተለያዩ ኀጢአቶችን ፈጽሟል። ለእግዚአብሔር ቤተ መቅደስ ለመሥራት በተነሳበት ጊዜ ኀጢአት በሕይወቱ ስለ ነበር እንደዚያ ከማድረግ እግዚአብሔር ከለከለው። እንግዲህ የተከበራችሁ አድማጮች፣ የዚህ የአንደኛ ሳሙኤል ምዕራፍ 25 ጥናታችንን እዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 26 እና 27 እንሸጋገራለን። አድማጮች፣ የነዚህ የሁለቱ ምዕራፎች አብይ ሐሳብ ዳዊት እንደገና ለሳኦል ምሕረት አደረገ፣ ዳዊት ወደ ፍልስጤም ምድር ሸሸ የሚል ነው። ዚፍ በሚባል ምድረ በዳ ዳዊት እንደገና ለሳኦል ምሕረት አደረገ። በዳዊትና በሳኦል መካከል ያለውን ንጽጽር ማስተዋል አለብን። ወዳጆች፣ እግዚአብሔር ዳዊትን እንደመረጠው ሳኦል ቢያውቅም እርሱን ለመግደል ይፈልጋል። ዳዊት ደግሞ ሳኦል ለንጉሥነት እንደ ተቀባ ስለሚያውቅ ሊገለው እየቻለ ምሕረት አድርጎለታል። እስቲ አንደኛ ሳሙኤል ምዕራፍ 26 ከቁጥር 1 እስከ 2 ያለውን ስፍራ አብረን እንመለከታለን። የዚፍ ሰዎችም ወደ ግባ ወደ ሳኦል መጥተው እነሆ ዳዊት በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጓል አሉት። ሳኦልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎች ይዞ ወደዚህ ምድረ በዳ ወረደ የሚልን ቃል እናገኛለን። ዳዊትን ለማጥፋት ሳውል ሌላ ዘመቻ፣ ሌላ ማሳደድ እያደረገ ነው። ዳዊት ወደ ምድረ በዳ ሸሸ፣ ሳውል ደግሞ እርሱን ተከትሎ ወደዚያ ሄደ። ዳዊት ታላቅ ወታደር ስለነበር መውጫ መግቢያውን ያውቃል። የተደነቀ የጦር መሪ ያደረገውም ይሄው ችሎታው ነበር። ከእርሱ ጋርና ለእርሱ ሲሉ ለመሞት የተዘጋጁ ታማኝ ሰዎችም ነበሩት። ሳውል ግን የዚያን ቦታ መግቢያ መውጫ አያውቅም። ሰዎቹም የሚገባቸውን ያለ ለእርሱ ታማኝ አልነበሩም። ቁጥር 4ን አለፍ ብላችሁ ተመልከቱ። ዳዊትም ሰላዮች ሰደደ፣ ሳውልም ወደዚህ እንዲመጣ በእርግጥ አወቀ ይላል። ወደዚህ ወዳልተለመደ ስፍራ ሳውል ይመጣል ብሎ ዳዊት በፍጹም አላሰበም ነበር። ስለዚህም ሳውል በዚያ አካባቢ መኖሩን እንዲነግሩት ዳዊት ሰላዮቹን ላከ። በእርግጥም ሳውል በአካባቢው መኖሩን ሰላዮቹ ነገሩት። ዳዊትም ተነስቶ ሳውል ወደ ሰፈረበት ቦታ መጣ። ሳውልና የሰራዊቱ አለቃ የኔር ልጅ አቤኔርም የተኙበትን ስፍራ አየ። ሳውልም በሰፈሩ ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር የሚልን ቃል ደግሞ በቁጥር 5 ላይ እናገኛለን። ሌሎች ሰዎቹ በምድረ በዳ ተደብቀው ቢጠብቁም ዳዊት ግን ሳውልና ተከታዮቹ የት ቦታ እንዳሉ ለማወቅና ለመከታተል ይችላል። ከዚህ ከቁጥር 6 እስከ 7 ያለውን ብትመለከቱ የታሪኩን ሂደት በስፋት ታገኛላችሁ። ዳዊትና አቢሳ ወደ ሳውል ሰፈር ሄደው ሁኔታውን ሁሉ አዩ። ሳውል በሰዎቹ ተከቦ ተኝቶ ነበር፣ በራስጌው ደግሞ ጦሩ መሬት ላይ ተተክሎ ነበር። እስቲ ቁጥር 8ን እንመልከት። አቢሳም ዳዊትን ዛሬ እግዚአብሔር ጠላትህን በእጅ አሳልፎ ሰጥቶታል፣ አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው ሁለተኛም አያዳግምም አለ። አቢሳ ዳዊትን ፈቃድህ ከሆነ አንድ ጊዜ ብቻ በጦር ልውጋው፣ አንዴ ከወጋሁት ችግሩ ሁሉ ያከትማል፣ አንተም ከጠላትህ ነጻ ትሆናለህ እያለው ነበር። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው ይላል። ቁጥር 9ን ይመለከቷል። አድማጮቼ፣ ሳውልን ለመግደል ዳዊት እንደገና ምቹ ሁኔታ አግኝቷል። እርሱ ግን ሊገለው አልፈለግም። እግዚአብሔር በቀባው ሰው ላይ እጁን ማንሳት አይፈልግም። ቁጥር 10 ደግሞ እንዲህ ይነበባል። ደግሞም ዳዊት ያው እግዚአብሔርን እግዚአብሔር ይመታዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል አለ። እዚህ ላይ ዳዊት እግዚአብሔር ስለ ራሱ ጉዳይ ያስባል ማለቱ ነው። ዳዊት የተመራው በዕብራውያን 10 ቁጥር 30 ላይ በቀል የኔ ነው እኔ ብድራቱን እመልሳለሁ በሚለው መመሪያ መሠረት ነው። አልፋችሁ ቁጥር 11ና 12ን ተመልከቱ። በዚህ ክፍል መሠረት ዳዊት ያደረገው ይህንን ያክል ከባድ አልነበረም ወገኖቼ። በራስጌው አጠገብ ተተክሎ የነበረውን ጦር ነቀለ፣ የውሃ መጠጫውን ወሰደ። ይህ ሁሉ ሲሆን ግን በሁሉም ላይ ከባድ እንቅልፍ ወድቆባቸው ስለ ነበር የነቃ አንድም ሰው አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራውም ራስ ላይ ቆመ፣ በመካከላቸውም ሰፊ ስፍራ ነበረ ይላል። ቁጥር 13ን ይመለከቷል። ወገኖቼ ዳዊት ሳውል ከነበረበት ስፍራ ወጣ። ሆኖም የራሱ ሰዎች ወደ ነበሩበት ስፍራ አልነበረም የሄደው። ሳውል ከነበረበት ካምፕ አጠገብ ወደ ነበረው ኮረብታ ጫፍ ወጣ። ምናልባት ዳዊትን ለመያዝ ቢፈልጉ እንኳ በቀላሉ ማምለጥ የሚችልበትን ስፍራ ነበር የመረጠው። አንደኛ ሳሙኤል ምዕራፍ 26 ከቁጥር 14 እስከ 17 ያለውን በኋላ ተመልከቱ። በዚህ ክፍል ውስጥ አቤኔር የሚባል ሰውን እናገኛለን። አቤኔር የሳውል የጦር አዝማች ነበር። ይህ ሰው በሚገባ ንጉሡን የመጠበቅ ኃላፊነትም ነበረበት። እዚህ ላይ ዳዊት በአቤኔር ላይ የሰላቅ አነጋገር የሚናገር ይመስላል። ቢፈልግ ኖሮ ንጉሡን ሊገለው ይችል እንደነበርም ይነግረዋል። በኋላ ከቁጥር 14 እስከ 17 ያለውን ብትመለከቱ ታሪኩን በስፋት ታገኛላችሁ። በዚህ ጊዜ ንጉሡና ሌሎች ሰዎች ከእንቅልፋቸው ነቁ፣ በሁኔታውም ተደናግጠዋል። ዳዊትም የንጉሡ ጦርና ውሃ መጠጫ የታል በማለት ጠየቀ። ምናልባትም ከፍ አድርጎ እያሳየ ተመልከቱ፣ በእኔ እጅ ናቸው፣ ብፈልግ ኖሮ ሳውልን ገለው ነበር፣ ግን አላደረግኩትም ሳይላቸው እንዳልቀረ አስባለሁ። ወዳጆቼ፣ ዋናው ቁም ነገር ያለውም እዚህ ላይ ነው። ዳዊት ንጉሡን አልገደለም። ለሁኔታዎች ሁሉ የተለየ አመለካከት አለው። ነገሮች ሁሉ በእግዚአብሔር እጅ እንደሆኑ እርግጠኛ ነው። አንዳንዶቻችን ዳዊትን እንተች ይሆናል፣ ግን የጠላቶቻችንን ጉዳይ ለእግዚአብሔር አሳልፈን ለመስጠት ፈቃደኞች ነንን? የራሳችን ጉዳይ ላይ ኃላፊነቱን እንወስዳለን። ብዙ ጊዜ እግዚአብሔር እስኪሟገትልንና ነጻ እስኪያወጣን አንታገስም፣ ችኩሎች ነን። እግዚአብሔር ግን ወዳጆቼ ሕይወታችሁን ለኔ ስጡኝ፣ ጉዳያችሁን እኔ ሊያዘው፣ በእኔ ተማመኑብኝ ይላል። እግዚአብሔር የዳዊትን ጉዳይ ተቆጣጠረ። ጊዜውም ሲደርስ በሳኦል ላይ ሊያደርግ የፈለገውን ፈጸመ። እንግዲህ አድማጮች የዚህ ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ለናደሩ እግዚአብሔር ይባርካችሁ በማለት የምንሰናበታችሁ በቴክኒኩ በኩል መስፍን ብሩ፣ በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። በሰላም ሁኑ።
እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።